ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን ደህና አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶ ጀምሯል።
በጦርነቱ ግራ እግሬ ላይ ተመትቼ አሁንም ህክምናዬን እየተከታተልኩ ነው። የትግራይ ህዝብ ካለፈበት መከራ አንጻር እኔ ከነጉዳቴ ወደ አቋረጥኩት ትምርቴ ለመመለስ አልከበደኝም። ብዙ ችግር ተቋቁሞ ማለፍን ተላምጃለሁ።
የመቀለ ዩኒቨርሲቲ ከሰሞኑ የምረቃት ስነ ስርዓቱን አካሂዷል። ይሄና ሌሎች ከትምህርት ጋር የተያያዙ ሀገር ውስጥ እንዲሁም ደግሞ ዓለም አቀፍ ዘገባዎችን ይዘናል። እንደገናም የምሽቱን መሰናዶ በመምራት ኤልያስ አስማራ ደግሞ በድምጽና ምስል ምህንድስናው ከመላ አሜሪካ ድምጽ የዲጂታል እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። የመቀለ ዩኒቨርሲቲ የትግራይ ክልል መነሻ አድርጎ በሰሜን ኢትዮጵያ የተካሄደው ጦርነት በሰላም ስምምነት ከቆመ በኋላ የመጀመሪያው የሆነውን የተማሪዎች ምረቃ ስነ ስርዓት ባለፈው ሳምንት ቅዳሜ አከናውኗል። ዩኒቨርሲቲው በእለቱ ከመጀመሪያ ዲግሪ እስከ ድህረ ምረቃ ሶስተኛ ዲግሪ ድረስ ትምህርታቸውን በተለያዩ መስኮች የተከታተሉ ከ2000 በላይ ተማሪዎችን ያስመረቀው። ከሶስት ዓመታት በፊት በ2013 ዓ.ም መመረቅ ይገባቸው የነበሩ ተማሪዎች በተካተቱበት በዚሁ የምረቃ መርሃ ግብር ላይ ከደም አስተያየት የሰጡ ምሩቃን ካስከፊው ጦርነት ወጥተው ለዚህ ቀን መብቃታቸው ከፍ ያለ ደስታ እንደተሰማቸው ተናግረዋል። ሙልጌታ ጽሃ ተመራቂ ተማሪዎቹ ስላሳለፉት ህይወትና ቀጣይ ተስፋቸው አነጋግሯቸው ያስተናዳው ዘገባ ይቀጥላል።
የመቀለ ዩኒቨርሲቲ ባለፈው ሳምንት ቅዳሜ ህዳር 8 ቀን 2016 ዓ.ም ምረት በመቀለ የሰማዕታት ሐውልት አዳራሽ ከአንደኛ እስከ ድህረ ምረቃ ሶስተኛ ዲግሪ ድረስ በልዩ ልዩ የትምህርት መስኮች ያስተማራቸውን 2035 ተማሪዎችን አስመርቋል። ጦርነቱ በሰላም ስምምነት ከተቋጨ በኋላ ዩኒቨርሲቲው ለ29ኛ ጊዜ ባከናወነው በዚሁ የምረቃ ስነ ስርዓት ያስመረቃቸው ተማሪዎቹ ከሶስት ዓመታት በፊት በ2013 ዓ.ም ምረት መመረቅ የሚገባቸው እንደነበሩ በስነ ስርዓቱ ወቅት ተገልጿል። በኤሌክትሪካል ኢንጂነሪንግ ትምህርቷን ያጠናቀቀችው ዙፋን ወሰንሰገድ ከእለቱ ተመራቂዎች አንዷ ናት።
በአምስት ዓመት መመረቅ ሲኖርብኝ በ8ኛ ዓመታችን ነው እየተመረቅን ያለነው አሁን እና ብዙ ችግር ደርሶብናል። ጊዜያችንን መሆን ባለብን ጊዜ ላይ አልሆንበትም እና እሱ ነገር ተጽዕኖ አለበት። ትግራይ ውስጥ ነው ያሳለፍኩት። ህይወትህን ማጣት የምትችልበት ሲቹዌሽን ነበር። በድር ሆኖ ነው እኛ እንደዚህ ተርፈን ለእንደዚህ ቀን የበቃን።
ክልሉን መነሻ አድርጎ ለሁለት ዓመታት በተካሄደው ጦርነት ወቅት ያሳለፈቻቸውን ችግሮች ተቋቁሞ በስነ ልቦና ራሷን ለትምህርት ዝግጁ በማድረግ ለመመረቅ እንደበቃች ዙፋን ትገልጻለች።
ከባድ ቢሆንም ግን የግድ ላይፍን ማስቀጠል ስላለብን ያው ግድ ተደፈን ያው ገባን ወደ ግቢ። ጓደኞቼ የቶቼ ምናምን ብዙ አሉ። ከኔ ጎን ቁጭ ብለው ሲማሩ የነበሩ ጓደኞቼ እና እነሱ አሁን የሉም። በጣም የሚያሳዝን ጊዜ የሚያስጠላ ጊዜ ነበረ። ያው በተመረቁበት ዘርፍ ስራ ለመስራት ተስፋ አደርጋለሁ። ሁሉም በየአቅሙ ማድረግ የሚጠበቅበትን ነገር ማድረግ አለበት።
በጦርነቱ ወቅት ከትግራይ ኃይሎች ጎን ተሰልፎ ሲዋጋ እንደነበረና በግራ እግሩ ላይ ጉዳት የደረሰበት ኃይለ ገብርኤል ገብረ መድህን ሌላው የዕለቱ ተመራቂ ነው።
በጦርነቱ ግራ እግሬ ላይ ተመትቼ አሁንም ህክምናዬን እየተከታተልኩ ነው። የትግራይ ህዝብ ካለፈበት መከራ አንጻር እኔ ከነጉዳቴ ወደ አቋረጥኩት ትምህርቴ ለመመለስ አልከበደኝም። ብዙ ችግር ተቋቁሞ ማለፍን ተላምጃለሁ። ትምህርቴን በተሻለ ሁኔታ አጥንቻለሁ። ሰላም ሆኖ ትምህርት መጀመሩ ለቀጣዩ ትውልድ ጥሩ እድልን ፈጥሯል። ምረቃው እየተካሄደ ያለው ብዙ ጓዶቼን ባጣሁበት ሁኔታ በመሆኑ ደስታዬም ግማሽ ነው።
ተመራቂው ኃይለ ገብርኤል ቀሪ ህክምናውን በሚገባ ተከታትሎ በቀጣይ በሚሰማራበት የመምህርነት ሙያ የተሻሉ ተማሪዎችን ለማፍራት እንደሚጥር አመልክቷል። ለመመረቅም የበቃ ነው ሰላም በመስፈኑ ነውና ሰላሙ ሙሉ ሊሆን ይገባል ሲልም አክሏል።
ሰላም ተጀምርን በቲ ፖለቲካዊ ድርድር ስለዚህ ንሱ ጠንክርን ከጸል
በፖለቲካዊ ድርድር ሰላም እየመጣ ነው። ይሁንና ሙሉ ስላልሆነ መጠናከር ይኖርበታል። በህዝባችን ውስጥ ችግር አለ። برهاب يميموت يتفنى كلم هزبالة مجو غيزي سلامو مولو يميهون بثنا يتفنى كلو ودك ايو يميم ملس بثن ديهون امن يالو
بيتلهم ورق الول يتبالج ليلو عطم راق يتماريم كارسو اگار ممراك يمي قباتونا بطورنتو غيزي هيوتا چوال لفتماريوش قادن يوتوان دنبرو تنا قرالج طورنتوم كا ادمي زمنيم لاي سوستامتات اكسرو نيال ستل كوچوتوان تغل صالج
ተራውኔታ ፕሮጀክት አላረቀም 3 አመት ከሰራናል አጉል እድሜ ነው በዛ ላይ በፊትነስ ነው ከባድ አባኝ ሲቶስ ተመጣጣው ወደ ዝጋርና ምን ያመጣልና ከባድ ነው 3 አመት ከባድ ነበር ህይወታችን ለመትረፍ ብቻ ነበር እና ሰው እንጂ ለትምርት ያን ያለ ተማል ነበርን ይጀምራል ግን እና ተማሪዎችም አልነበረም እና መጀመሩ በጣም አሪፍ ነው ዋናው ነገር ህይወታችን መታተም ብቻ ነው እንደን ተማሪዎች ተጠውን ምክንያት በሆቴል እኛ ጋር ቢመረቁ ደስ ይለኝ ነበር
ከመቀሌ ዩኒቨርሲቲ በተመረቀች በት የሲቪል ኢንጂነሪንግ ሙያ ተሰማርታ ለመስራት እንደምትሻም ቤተልሔም አያይዛ ገልጻለች። አማኑኤል ካህሳይ የተባለ ሌላ ተመራቂ ደግሞ
እኔ አሁን የ2009 ባች ነኝ 2013 ግራጁዌሽን ማድረግ ነበር ግን አሁን ግራጁዌሽን ያርኩበት በጦርነቱ ምክንያት 3 አመት ላጋርግ ያለው 2016 ነው የተመረቅኩት ያለው እና ይሄ ጦርነት ህይወቴን ሊሆን ይችላል ላይፌን ሊሆን ይችላል ብዙ ነገር ችግር ገጥሞኛል አሁን 3 አመት ማለት ቀላል አይደለም በ3 አመት ብዙ ነገር ትምህርትም ሊሆን ይችላል የሥራ ሁኔታም ሊስተካከል የነበረ በትጉዳይ ነበርና ብዙ ችግር ገጥሟል ማለት
የመቀሌ ዩኒቨርሲቲ የሰሜን ኢትዮጵያው ጦርነት በተጀመረ በሁለተኛው ወር ማለትም በ2013 ዓመተ ምህረት ታሳስ ወር ላይ ተማሪዎችን አስመርቆ እንደነበር ይታወሳል። ለአሜሪካ ድምጽ ሙልጌታ አጽባህም መቀለም።
በኢትዮጵያ የረቂቅ ሙዚቃ ዘርፍ ትልቅ ስም የሚሰጣቸው ማህል ጽጌ ማርያምን የሚዘክር የሙዚቃ ትርኢት ከሰሞኑ በዚህ በዋሽንግተን ዲሲ ኬኔዲ ማዕከል ተከናውኗል። በመቶዎች የሚቆጠሩ ያለቁና ያላለቁ ስራዎችን ለአድማጭ ያቀረቡት የፒያኖዋ እመቤት ስራዎች ቅጅ ትልቅ ስም ባላቸው ወመዘክሮችና ተቋማት ይቀመጥ ዘንድም ጥረት መጀመሩ በዚህ ቀን ተነግሯል። ሀብታሙ ስዩም ቀጣዩን ዘገባ አስተናግዷል።
የፒያኖ አመቤት እማሆይ ጽጌ ማርያም ገብሩ ከዓለም በሞት ከተለዩ ወራት ቢያልፉም የጥልቅ ተመስጦ ምንጭ ሆኑ የፒያኖ ድርጅቶቻቸው መደመጣቸውን ዘመን ተሻጋሪ ስራዎቻቸው የሚዘክሩ መድረኮች መሰናዳታቸውን ዛሬም ቀጥለዋል። ከሰሞኑ በዋሽንግተን ዲሲ በሚገኘው የኬኔዲ የኪነጥበባት ማዕከል የተሰናዳው ልዩ ዝግጅት ለዚህ ማሳያ የሚሆን ነው። የዝግጅቱ አስተባባሪ ስራዎቻቸውን ለተተኪው ትውልድ ለማቆየት ከአመታት በፊት የተቋቋመው የማሆይ ጽጌ ማርያም የሙዚቃ ፋውንዴሽን የፋውንዴሽኑ ዋና ኃላፊ ወይዘሮ ሃና ከበደ የሰሞኑኛው መድረክ አላማ ያስረዳሉ።
የዛሬው መድረክ እንግዲህ ምኞታችንና ህልማችን የነበረው ሙሃይ በህይወት ሆነው የመቶ አመታቸውን እናከብራለን በሚል ነበር። እግዚአብሔር ፈቃድ በሆነው መሰረት ጥቂት ወራት በፊት አረፉሳቸው ያው በማርች ነው ያረፉት። ሶ የዛሬው በዓል በእውነቱ ለመናገር የእሳቸውን ህይወት ለመዘከር ማለት በጥሩ በሐዘን ሳይሆን እርግጥ ያው መቸስ ፈረንጆች ቢተር ስዊት እንደሚሉት ባንዱ አቋያ በጣም ጣፋጭ ነው ደስ ይላል እናከብረው ሙዚቃቸውንም ሰማለን ብዙ የሚደነቅ ነገር የሰሩ ሰው ናቸው ግን በሌላ በኩል ደግሞ ኦፍ ኮርስ ስለተለዩን እናዝናለን ሶ ሁለቱንም የያዘ ነው የሚሆነው።
የማሆይን መቶኛ አመት ለመዘከር ያለመው መድረክ ትውልደ ኢትዮጵያውያንና ሌሎች ዓለም አቀፍ የሙዚቃ ባለሙያዎች ተሳትፈውበታል። ለየት ባለ ሁኔታ የማሆይ ጽጌ ማርያም ቀደምት ስራዎች ከተለያዩ የሙዚቃ ዘርፎች አንጻር ለታዳሚዎች እንደቀረቡ ወይዘሮ ሃና ይናገራሉ።
አንዱ ትልቁ ነገር የዛሬው በዓል ለመጀመሪያ ጊዜ በተለይ በአሜሪካን ሀገር እስራኤል እንኳን ተደርጓል ግን አሜሪካን ሀገር ለመጀመሪያ ጊዜ ሙዚቃቸው በጃዝ በቮካልና በክላሲካል ፒያኖ በሶስቱም ረድፍ ምክንያቱም ሙሃይ በብዙ ረድፍ ነበር ሙዚቃ የሚጽፉት ለኦፔራ ሁሉ ጽፈዋል ለቲያትር ጽፈዋል ሶ ያንን የሚያቀርብ ይሆናል ሶስት የተለያዩ ሙዚቃኞች ያንን ያቀርባሉ እና ከዛ በተረፈ የእሳቸውን ህይወትና የእሳቸውን ስራ ከማሞገስና ከፍ ከማረግ በላይ ደግሞ ድርጅቱን ለማስተዋወቅና ጥሩ ስራ በጎ ስራ የሚሰራ ድርጅት መሆኑንና ሊደገፍ የሚገባው ድርጅት መሆኑን ለህዝብ ለማሳወቅም እንፈልጋለን።
በዚህ ዝግጅት ላይ የማሁይን የሙዚቃ አሻራ ለመዘከር ከተገኙት የሙዚቃ ባለሙያዎች አንዱ የኮርኔል ዩኒቨርሲቲ የዶክትሬት ዲግሪ ተማሪ በማሁይ ጽጌ ማርያም ስራዎች ላይ ሰፊ ምርምር ሲያደርግ የሰነበተው የሙዚቃ ተጫዋቹና መምህሩ ቶማስ ፊንግ ነው። ወደ ኢየሩሳሌም በማቅናት በማሁይ የቀብር ስነ ስርዓት ላይ ሳይቀር የሙዚቃ ቅማሪያቸውን መጫወት ለቻለው ቶማስ የማሁይ ጽጌ ማርያም ገብሩ ስራዎች ልዩ ቀለምና ልዩ ኃይል ያላቸው የሙዚቃው ዓለም ስጦታዎች ናቸው።
The way her music has found its way in the world is really interesting to me.
በዓለም ውስጥ የእሳቸው ሙዚቃ የራስ ስፍራ ያገኘበት መንገድ እኔን በእጅጉ ይስበኛል። ሙዚቃቸው በእጅጉ ኃያልና ልዩ እንደሆነ አስባለሁ። ስለሳቸው የተጻፉ ዘገባዎችና የሶችን ሳነብ ስራዎቻቸውን በአንድ ዘርፍ ውስጥ ለመመደብ ሲቸገሩ ያለው የሳቸው ስራዎች ወደ አንድ ዘርፍ ተጠጉናቸው ብንልም በአንድ ዘርፍ ውስጥ ሙሉ በሙሉ የሚበየኑ ግን አይደሉም። የማህበረ ሙዚቃ ልዩ የሆነበትን ምክንያት ለማወቅ ህይወታቸውን ለመረዳት መዛግብቶቻቸውን ያስተዋይዶቻቸውን ለዓለም ያላቸውን ምልከታ የማይቻል ቢሆንም የቻልኩትን ያህል በጫማቸው ውስጥ ገብቼ የሙዚቃቸውን ምንጭ ለመረዳት ጥሬ ያለው
በሳቸው ሙዚቃዎች በመነሳሳት ስለ ኢትዮጵያ ታሪክ ባህልና ቋንቋ ለማወቅ ያለው ፍላጎት መጨመሩንና ተያያዥ ተግባራትን መጀመሩን የሚናገረው ቶማስ የማሁይ ጽጌ ማርያም ስራዎችና የሙዚቃ ሂደታቸው ለዘመንኛው የረቂቅ ሙዚቃ ዓለም ያላቸው ፋይዳ ከፍተኛ መሆኑንም ያስረዳል።
She challenges us to think about what makes classical.
ማሁይ ገደቦችን ተገዳድረዋል። ክላሲካል ሙዚቃ የሚባለው የምራውያኑ የሙዚቃ ቅማሬ ምንነት ላይ እንድናስተምቀውናል። የሆኑ ሰዎች ስራዎች በዘርፍ ውስጥ በአንዳንድ ተጠርቶ ሌሎች ግን በስልጣና ተቋማት ውስጥ አልፈው ወጣ ባለ ሁኔታ ስራቸውን አዳርሰው ያለ በስራቸው ያለመጠቀሳቸው ሁኔታ የዘርፉን ምንነት በመረዳት ረገድ ስለሚኖረው ተጽዕኖ ማሳያ ናቸው። ባለንበት ዘመን ረቂቅ ሙዚቃ ይበልጡን አካታች እንዲሆን እንቅስቃሴዎች እየተደረጉ ነው። ተጨማሪ ጥቁሮችና ሴት የሙዚቃ ቀማሪያን በዘርፉ ውስጥ እንዲወከሉ ግፊት እየተደረገ ነው። ጥቁር አሜሪካውያን ብቻ ሳይሆን አፍሪካውያን፣ እስያና ላቲን አሜሪካውያን የመሰሉ ከምዕራባውያን ውጭ ያሉ ባለሙያዎች እንዲወከሉ ጥያቄ አለ። ማሁይ በክላሲካል ሙዚቃ ዘርፍ ውስጥ በተናጠል በስፋት ያልተወከሉ ልዩ ባለሙያ ናቸው። ለኔ በእጅጉ የሳበኝ ጉዳይ የረቂቅ ሙዚቃ ውስን መሆኑና ያውስነት እንዴት እንደተፈጠረ እንድናስብ ያደረጉን ባለሙያ ናቸው ነው።
የዚህ ዝግጅት አስተናጅ የማሁይ ጽጌ ማርያም የሙዚቃ ፋውንዴሽን ከ16 ዓመታት በፊት የተቋቋመ ተቋም ነው። በኢትዮጵያ ረቂቅ ሙዚቃ ታሪክ ውስጥ ልዩ ስፍራ ያላቸውን ባለሙያ ከሚዘክሩ መድረኮች ተሻግሮ በዘርፉ ተተኪዎች ይፈልቁ ዘንድ የተለያዩ እንቅስቃሴዎችን ሲያደርግ እንደሰነበተ የማሁይ የህት ልጅ የሆኑት የፋውንዴሽኑ ዋና ኃላፊ ወይዘሮ ሃና ከበደ ይናገራሉ።
ካደረጋቸው ነገሮች የተፈሪ መኮንን ትምህርት ቤት አዲስ አበባ ያለው የሙዚቃ ዲፓርትመንቱ ሙዚቃ ኢንስትሩመንቶቹ ሁሉ ብዙ ነገር ያስፈልገው ነበር። በዛ አማካኝነት የተፈሪ መኮንን ተማሪዎች የቀድሞ ተማሪዎች ድርጅት እዚህ በአሜሪካን ሀገር ስላለ ከነሱ ጋራ በመተባበር ድርጅቱ ያው ገንዘብ አስተዋጽኦ አድርጎ ሙዚቃ ኢንስትሩመንቱ በሙሉ ተገዝቶ ዲፓርትመንቱ እንደገና እንዲቆም አድርጓል። ከዛም በተረፈ በሁለተኛው አመት ደግሞ ተጨማሪ ኢንስትሩመንትም ገዝቶ ለተማሪዎች ደግሞ የአመት ስኮላርሺፕ ሰጥቷል። እዚህ አሜሪካን ሀገር 28 ተማሪዎች በዚህ በ2023 28 ተማሪዎች ሳምንታዊ የፒያኖ ሌሰን ከአንድ አስተማሪ ጋር ዋን ኦን ዋን ይማራሉ። ይሄም ድርጅቱ ቤስ ሙዚክ አካዳሚ ከሚባል ድርጅት ጋራ በመተባበር ነው ሲሄን ስኮላርሺፕ አቬለብል ያደረገው የሰጠው።
ወይዘሮ ሃና በውጭና በሀገር ውስጥ የሚኖሩ የማሁይ ስራ አድናቂዎች ለመሰል ተግባራት መጠናከር የበኩላቸውን እንዲያደርጉ በተናገሩበት አፍታ በተለይ ኢትዮጵያ ውስጥ ለሚገኙ ወዳጆቻቸው ቀጣዩን መልእክት አስተላልፈዋል።
እንግዲህ አንዱ በሙዚቃ ትምህርት ቤት አካባቢ ለምሳሌ እንደ ያሬድ ሙዚቃ አይነት እንዲሁም ተፈሪ መኮንንም ሆነ ሌሎች የሙዚቃ ትምህርት ቤቶች የሳቸውን ሙዚቃ ለተማሪዎች ቢያስተምሩ እና ያ ቢቀጥል። አሁን ለምሳሌ በብዛት የውጭ ሀገር ሰዎች ናቸው የሳቸውን ሙዚቃ እየተጫወቱ ያሉት ያገራቸው ልጆች ቢጫወቱት ደስ ይላል። ይሄ አንዱ ነው። ሌላው ሙዚቃቸውን በማክበር በኩል ደግሞ ብዙ የኢትዮጵያ ውስጥ ያሉ ሰዎች በእውነት ብዙ ሊረዱ የሚችሉት በዛ ነው። ምን ማለቴ ነው? ይሄንን ስል ድርጅት አለ። ያ ድርጅት እሳቸው ያላቸውን ንብረት በሙሉ የሰጡት ድርጅት ነው በአደራ መልክ። ያ ድርጅት ሳይፈቅድ ዝም ብሎ ሙዚቃቸውን መጠቀም እሳቸውንም አለማክበር ነው፣ ስራቸውንም አለማክበር ነው። ይሄ ብዙ የሚገጥመን ችግር ከኢትዮጵያ የሚመነጭ ነው። ከውጪ እንደዛ አይነት ችግር አይገጥመንም።
በ99 ዓመታቸው ከዚህ ዓለም በሞት የተለዩት ማህዊ ጽጌ ማርያም ገብሩ በመቶዎች የሚቆጠሩ ያለቁና ያላለቁ የሙዚቃ ድርሰቶችን እንዳበረከቱ ከፋውንዴሽናቸው ሰምተናል። ስራዎቻቸው በዓለም የሙዚቃ መስክ ውስጥ ዘላቂ ስፍራ ይይዙ ዘንድ የሙዚቃ ስራዎቻቸው ቅጂ ድርድርና አሻራዎቻቸው በሾምበርግ የጥቁሮች ባህል የምርምር ማዕከል እንዲሁም በኒውዮርክ የህዝብ ቤተ መጻሕፍት ውስጥ እንዲቀመጡ ስራዎች መጀመራቸውንም ሰምተናል። በአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ጋቢና ቪኦኤ ይቀጥላል። በማዕከላዊ ኢትዮጵያ ክልል ጠምባሮ ልዩ ወረዳ ለተከታታይ 3 ወራት ደሞዝ ያልተከፈላቸው መምህራን ስራ እንዳቆሙና የዘመኑ የመማር ማስተማር ሂደትም እስካሁን እንዳልተጀመረ መምህራንና ወላጆች ለአሜሪካ ድምጽ በስልክ ተናግረዋል። ይህንን ጉዳይ በተመለከተ ዮናታን ዘብዴዎስ ያጠናቀረው ዘገባ ይቀጥላል።
በማዕከላዊ ኢትዮጵያ ክልል በጠምባሮ ልዩ ወረዳ ነዋሪና መምህር እንደሆኑ የገለጹና ለደህንነታቸው ስለሚሰጉ ስማቸውን ያልጠቀሱ አስተያየት ሰጪም ደሞዛቸው በወቅቱ እንዳልተከፈላቸውና በዚህም ምክንያት ስራ እንዳቆሙ ለአሜሪካ ድምጽ ተናግረዋል።
ትምህርት ያልጀመረበት ምክንያት በእርግጥ እስካሁን ድረስ የሶስት ወር ደሞዝ አላገኘንም። መምህራን ኑሮ አቅቷቸው አልጋቸውን፣ ንብረታቸውን፣ ሞባይላቸውን፣ ሱሪያቸውን እየሸጡ ነው ያሉት። ትምህርት እስካሁን ድረስ ያልጀመረበት ዋነኛው ምክንያት የደሞዝ አለመከፈል። ደሞዙ ሊከፈል ያልቻለው ደግሞ እዚህ ጋር መምራት አልቻሉም። ወረዳ ውስጥ ያሉ አስተባባሪዎች ደሞዝ ይላካል ከክልል የሚላከውን ገንዘብ በውሎ አበል ያወጡታል በአንድ ቀን ውስጥ እና እንደዚህ እያደረጉ እኛ ችግር ውስጥ አስገብተውናል። ተማሪ ወላጆች ብዙ ሺህ የሚቆጠሩ ህጻናትን ጭምር ቤት ናቸው። ተማሪ ደግሞ ወደ ተለያዩ ሱስ፣ አላስፈላጊ ጫት፣ ሌላ ሀገር በተለይ አካባቢ የተለመደው ወደ ስደት የተለያዩ ሀገሮች እየሄዱ ናቸው። እኔም መምህር በመሆኔ በጣም ችግር ላይ ያለሁት የሚባላ የሚቀመጥ ነገር የለም። መተዳደሪያ ያደረግነው ሌላ ነገር ትርፍ ስራ የለንም።
በተመሳሳይ ስጋት ማንነታቸውን ከመግለጽ ተቆጠቡ። ሌላው መምህርም አስተያየታቸውና ቅሬታቸውን ገልጸዋል።
መሰረታዊ የደሞዝ ችግር ነው እንግዲህ ከትምህርት በተለይ ከትምህርቱ ጋር ተያይዞ ያለው ሌሎች ተጓዳኝ የልማት ችግሮች ከዚህ ከፖለቲካዊ ምላሽ ከሚፈልጉ ጥያቄዎችም ጋር ከሌሎች ጋር ተያይዞ ሌሎች ችግሮች አብረው በውስጡ ቢኖሩም ግን አሁን በዋናነት ስራው እንዲስተጓጉል እያደረገ ያለው ደሞዝ ነው።
የልዩ ወረዳው ትምህርት ቤቶች ተማሪዎች በበኩላቸው መስከረም እንደጠባ ወደ ትምህርት ቤት መግባት እንደነበረባቸው አስታውሰው አሁን ግን ወደ ትምህርት ግበታቸው ሳይመለሱ ከሁለት ወራት በላይ የትምህርት ጊዜ እንደባከነባቸው ጠቅሰው ቅሬታቸውን ገልጿል። አስተያየት ከሰጡን ተማሪዎች ውስጥ በብዙ ነገር ወደ ኋላ ቀርተናል የሚለው ተክሎ ታደሰም ከትምህርት ገበታ እንዲርቁ መደረጋቸው ክፉኛ የመበደል ስሜት እንዳሳደረባቸው ይናገራል።
ያው የአርሶአደር ልጆች ነን፣ ወላጆቻችን ቤት ላይ እስካሁን ቤት ነው ያለ ነው። ያው ከዚህ በኋላ ተምረንም እንዳሳለ የሚል ግምትም የለን። ምን እንሰራለን? የዞርንም ዙረት በውስጥንም ገብተን የዞርንም እንውለው እንሰራው ስራም የለን። ብንማርማ እስካሁን እኮ ሌላ ጋር ስንሰማ ትምህርት ጀምሯል። እኛ ጋር ተዛዳ የለም። እኛ እንግዲህ ዕጣ ፈንታችንም አናውቅም እንደምንሆን።
የ9ኛና የ10ኛ ክፍሎች ተማሪዎች የሆኑ በቤት እንደተቀመጡ የተናገሩት አቶ አባተ ጌታውን የተባሉ ወላጅ አባት ለችግሩ መፍትሄ የሚያፈላልግ አካል አጠናላሉም።
ከመስከረም ወዲህ ትምህርት ባለው ነገር ተጀምረው አያውቅም። ልጆች ትምህርት ቤት ሄደውም አያውቁም። ከዛ ቀጥታ ወዲህ ጉልበት ስራና ሌላ ጋር እየሄዱ ነው አሉ። ስለዚህ በዚህ ምክንያት ለመምህራንም ደሞዝ አልተከፈለም። በዚህ ምክንያት እንግዲህ ያው ተማሪም በሀገር እንዳለ አይታወቅም። እንግዲህ አሉ ማለት አይቻልም። ብዙ ተማሪዎቹ ለስደት ለጉልበት ብዙ ዋጋ ምናምን እየተጋለጡ ስለሆነ ትምህርት እስከዛሬ ተጀምረው አይታወቅም። እንደ ጠምባሮ ልዩ ወረዳ እየተወዱ ነው ሳይማሩ እንግዲህ አንድና አንድ ስቴል ትምህርት አልተጀመረው ማለት ከባድ ነው። እንግዲህ ያው ትውልዱ ወደ ጨለማ እየሄደ ነው ማለት ነው። ትምህርት ስላልተጀመረ ማህበረሰቡም እንግዲህ ያው ምንም ማድረግ አይችልም። እንግዲህ ያው ደሞዝ ካልተከፈለ አንዋም ደግሞ ክላስ ግይሯ ማለትም ያው ከባድ ነው። እርሶም ያውቃሉ። በዚህ ምክንያት እንግዲህ ያው መፍትሄ አቅጣጫ የሚሰጠንም ሰው የለም። እንግዲህ ያው ተማሪም ወደ ጨለማ እየሄደ ስለሆነ ዞር ብሎ የምጠይቅም ከፊት ያለው አመራሮችም የሉም። ስለዚህ በዚህ ምክንያት እንግዲህ ያው ወረዳው ችግር ውስጥ እንዳለ ነው።
የማዕከላዊ ኢትዮጵያ ክልል ትምህርት ቢሮ ኃላፊ አቶ አንተነህ ፍቃዱም በደሞዝ አለመከፈል የተነሳ የጠምባሮ ልዩ ወረዳን ጨምሮ እንደ ሀዲያ ዞን ባሉ ሌሎችም አካባቢዎች የዘመኑ የመማር ማስተማር ሂደት እንደተቋረጠ አምነዋል። የችግሩ መንስኤ የበጀት እጥረትና ተያያዥ ምክንያቶች እንደሆኑ ማስረድቷል። አቶ አንተና ያይዙም ችግሩን ለመፍታት ጥረት እየተደረገ ነው ብሏል።
ችግሩ ነው የዞኖቹ የገዢ ማመቸት አቅም ነው። ያንን በአግባቡ ደግሞ የተሰሰፈት ነው። አጠቃላይ በመሰረታዊ የበጀት እጥረት
ናፈ መስከረምና ጥቅምት ነው ብዙ ጊዜ አልተከፈለን የሚሉትና አዲስ አመት ነው እንዴት በጀት ተከሰተ?
በግራዴ ተሰው ያው የቆየ ነገር አለ። በነገራችን ላይ ማዳበሪያ አለና ለማዳበሪያ የዛሬ 5-7 ዓመት 8 ዓመት የነበረ እዳ ነውና ያ እዳ ሲቆረጥ በየጊዜው ደግሞ የበጀት እጥረት ሲከሰት የካሽ እጥረት ሲከሰት ወረዳዎች ይበደራሉ። ሲበደሩ ያ ብድር ያው የተከማቸው ይመጣ ማለት ነውና አሁን ዛሬ ደግሞ ያው እዳው ከፍ እያለ ይመጣ በተንዛላ መታየዘ ባንናን
የጠምባሮ ልዩ ወረዳ ማዕከላዊ ኢትዮጵያ ክልል ባለፈው ነሐሴ 13 ቀን 2015 ዓ.ም ከተቋቋመ በኋላ ከከምባታ ጠምባሮ ዞን ተነጥሎ ለብቻ ተደራጀ አዲስ ልዩ ወረዳ ነው። የልዩ ወረዳው አስተዳደርና የትምህርት ጽህፈት ቤት ኃላፊዎችን በጉዳዩ ላይ መረጃና አስተያየት እንዲሰጡን ለመጠየቅ ብንሻም ልናገኛቸው አልቻልንም። የኢትዮጵያ መምህራን ማህበር ፕሬዝዳንት ዶክተር ዮሐንስ በንቲም ለአሜሪካ ድምጽ በሰጡት ቃለ መጠይቅ ለወራት ደሞዝ ያልተከፈላቸው መምህራን ያቀረቡትን ቅሬታ ማህበሩ ተቀብሎ ለትምህርት ሚኒስቴሩ ፕሮፌሰር ብራኑ ነጋ ማቅረቡን ተናግሯል። የደሞዝ መቋረጥ የመምህራኑን ህይወት ከማናጋት አልፎ የትምህርት ስርዓቱን ይጎዳል ያሉት ዶክተር ዮሐንስ ጉዳዩ የመንግስትን አስቸኳይ መፍትሄ እንደሚሻ ማሳስቧል። በዚሁ ክልል በሃዲያ ዞን የሚገኙ መምህራንም ለወራት ደሞዝ ስላልተከፈላቸው በችግር ላይ እንደሚገኙ ቀደም ሲል የአሜሪካ ድምጽ መዘገቡ ይታወሳል። የኢትዮጵያ መምህራን ማህበርም የመምህራኑን አቤቱታ ከዞኑ ትምህርት መምሪያ እንደተቀበለ አረጋግጧል። በጉዳዩም ላይ እንደተወያየበት ያስታወቁት የማህበሩ ፕሬዝዳንት ዶክተር ዮሐንስ በንቲም ሁኔታው ተገብነት የለውም ሲሉ ተችተውም ነበር። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳ።
የጎርጎሮሳውያኑ ጥቅምት 7 ጥቃትና የተከተለው የጦር ዘመቻ በአይሁዶችና ሙስሊሞች መካከል ያለውን ክፍፍል በእስራኤል ማህበረሰብ ዘንድ ይበልጡኑ እንዲሰፋ አድርጓል። አንዳንድ ቤተሰቦች ግን ይህን መሰሉ ነገር የሚጀምረው ከትምህርት ቤት ነው በማለት ያንን ለማስተካከል እየጣሩ ይገኛሉ። ሀብታም ሲዩም በዙሪያ የተጠናቀረውን ዘገባ እንደሚከተል ያቀርባል።
ጋይ ኤልሃናን ልጆቹን አይሁድና ሙስሊም ተማሪዎች በአንድነት ትምህርት ቤት በሚከታተሉበት ልዩ ትምህርት ምህዳር ውስጥ ሆም ብሎ ያስመዘገበ እስራኤላዊ ነው።
ብዙ ጥቅሞች አሉት። አንዱን መምረጥ ካለብኝ በጣም አስፈላጊ የሆነ የእስራኤል አይሁድ ማንነት አካል ይጎድላቸዋል። ይህም ስለሌላው ያለን ፍርሃት ነው።
ጋይ በግጭት ተሰብስበው በመከፋፈል በእንግድነት በመታየትና በፍጥጫ ውስጥ ወደፊት እየተራመደ ነው ከሚለው የእስራኤል ማህበረሰብ ጋር ፍልሚያ ውስጥ እንዳለ ይናገራል።
Generations on generations of
ከትውልድ ወደ ትውልድ ከውጤታማነት በላይ ተሻግረዋል። የአይሁድና ሙስሊም ባህሎች በጋራ አድገዋል። አንዳቸው ካላንዳቸው ሊኖር አይችሉም።
ለዚህም ነው ልጆቹ በ1948 የአውሮፓውያኑ ዘመን ነጻ ሀገር በሆነችው እስራኤል ውስጥ ተዋህደው ከሚኖሩ ፍልስጤማውያን የተወለዱ እስራኤላውያን አረብ ሙስሊም ተማሪዎች ጋር ትምህርታቸው እንዲከታተሉ ወሰኑ። አረቦቹ ከሀገሪቱ ህዝብ 18% ያክሉን የሚሸፍኑ ናቸው። እናም ከሀገሪቱ ህዝብ አንጻር አነስተኛ ቁጥር ባላቸው ህዝቦች መካከል የልጆቹ የልብ ጓደኛዎች ይገኛሉ።
አዳም ሆነ ሊያም ሁለቱም ግሩም ልጆች ናቸው። ሁለቱም በብርኳስ የተዋጣላቸው ናቸው። ሁለቱም ከአይሁድ እናቶችና ፍልስጤማውያን አባቶች የተወለዱ ናቸው።
ሃይፋ በእስራኤል የምትገኝ ልዩ ከተማ ናት። የተለየ መሰረት ያላቸው ጥንዶች ተጋብተው ከሚኖሩባቸው ጥቂት ቦታዎችም ትመደባለች። በዚህ ስፍራ የአይሁድና የሙስሊም ማህበረሰቦች በጋራ ይኖራሉ። የጋራ መቻቻል ሁኔታን ያጎለብታሉ። ይህ ሁኔታ የቅርብ ጊዜው የጋዛ ውስጥ ጦርነትን ጨምሮ አንገብጋቢ በሆኑ ጉዳዮች ላይ ውይይት እንዲጠናከር አግዟል። በቅርቡ በሃይፋ መሐመድ መስጊድ አይሁዶችና ሙስሊሞች በጋራ ምሽቱን ለማሳለፍ እስላምና አብሮ መኖር መልእክቶችን ለተቀረው የሀገሪቱ ክፍል ለማስተላለፍ ተገናኝተዋል። መሐመድ ሻሪፍ ኦደይ ከአማዲያ የሙስሊም ማህበረሰብ
I invite all our neighbors that are afraid.
ለምን እንደሚፈሩን ባላቅም ለሚፈሩን ጎረቤቶቻችን ሁሉ ከእስራኤል በፊትና በኋላም ቢሆን በሰላም ኑራል የሚለውን ለማስተላለፍ ግብዣዬን አቀርባለሁ። በዚህ መንደር ውስጥ በአብሮነት እንኖራለን።
ለጊዜው የጋዛ ጦርነት ከጋዛ ባሻገር ሊስፋፋ የሚችል ክፍፍል ፈጥሯል። እዚህ ግን እስራኤላውያንና ሙስሊሞች በሚጋሩት ስፍራ አሁንም ግጭቶችን መፍታትና ዘላቂ ሰላምን ማምጣት እንደሚቻል የሚያምኑ አሉ።
ከቀድሞ የዩናይትድ ስቴትስ ቀዳማይ እመቤቶች መካከል አንዷ የሆኑት ሮዝሊን ካርተር እሁድ ዕለት በ96 ዓመታቸው ከዚህ ዓለም በሞት ተለይተዋል። የዋይት ሀውስ ቆይታቸውና እንዲሁም ደግሞ ከባለቤታቸው ጋር የነበረውን ህይወት በተመለከተ የተሰናዳውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
ኤሌኖር ሮዝሊን ስሚት ካርተር ለአውሮፓውያን ዘመን አቆጣጠር ነሐሴ 18 1927 በፕሌንስ ጆርጂያ ተወለዱ። ሮዝሊን ያደጉት ጂሚ በሚለው ስማቸው ይበልጥ ከሚታወቁት የአካባቢው የኦቾሊኒ አምራች ገበሬ ልጅ ከሆኑት ጄምስ ኤርል ካርተር ጁኒየር ጋር የቅርብ ትውውቅ ኖሯቸው ነው።
I was 13, his little sister's friend. I never ever dreamed I'd go with him.
እኔ የትንሽ እህቱ ጓደኛ የሆንኩ የ11 ዓመት ልጅ ነበርኩ። ከርሱ ጋር ሆናለሁ የሚል ህልም እንኳን ኖሮኝ አያውቅም።
እንደ አውሮፓውያን ዘመን አቆጣጠር ሐምሌ 7 1946 እዚያው ፕሌን ውስጥ ተጋብተው ጆን ጃክ ካርተር፣ ጄምስ ኤርል ካርተር ሶስተኛ ወይም ቺፕና ጄፍ የተባሉ ሶስት ወንዶች ልጆችና በመጨረሻም በ1967 የተወለደችውን ኤሚ የተባለች ሴት ልጅ አፈሩ። ከ1946 እስከ 1952 ባሉት ዓመታት የቨርጂኒያ፣ ሃዋይና ካሊፎርኒያ ክፍለ ግዛቶችን ጨምሮ በተለያዩ አካባቢዎች የባህር ኃይል ባልደረባ ሆኖ ያገለገሉት ጂሚ ካርተር እንደ አውሮፓውያን ዘመን አቆጣጠር በ1953 ወላጅ አባታቸው ባረፉበት ወቅት የኦቾሎኒ እርሻ ንግዳቸውን ተረክበው ለማስተዳደር ቤተሰባቸውን ይዘው ወደ ትውልድ አካባቢያቸው ፕሌንስ ተመለሱ።
But he got up one morning and I said, "Where are you going?" He said, "I'm going to see who's going to run for the state senate."
ታዲያ አንድ ቀን በማለዳ ተነስቶ ለመውጣት ሲዘጋጃጅ ወደ ልትሄድ ነው ብዬ ስጠይቀው የግዛታችን እንደራሴ ለመሆን የሚወዳደረውን ሰው ለማየት ነው አለኝ።
ካርተር በመርጫው ድድር አሸንፈው በመጨረሻው በ1971 ከጆርጂያ ክፍለ ግዛት አገረ ገዢ መኖሪያ ቤት ያደረሳቸውና ብሎም በ1977 ከዋይት ሃውስ ያዘለቃቸውን የፖለቲካ ህይወታቸውን ጥርጊያ እንዲህ ነበር የጀመሩት። ፕሬዝዳንት ካርተር ባለቤታቸው በአስተዳደራቸው ውስጥ የነበራቸው ሚና የጎላ እንዲሆንም በእጅጉ አበረታተዋል። በአንጻሩ ታዲያ ሮዝሊንም የቀዳማይ እመቤትነት መድረካቸውን በመጠቀም ለሰዎች አእምሮ ጤና መጠበቅ በትጋት ተንቀሳቀሱ። በኢራን የተፈጸመው የአሜሪካውያን እገታ ያስከተለው ቀውስ እንደ አውሮፓውያን የዘመን አቆጣጠር በ1980 ካርተር በፕሬዝዳንታዊ ምርጫው እንዲሸነፉ አስተዋጽኦ ማድረጉን ተከትሎም ፕሬዝዳንት ካርተርና ባለቤታቸው ተከታዩን የህይወታቸውን ምዕራፍ ለማቀድ በ1981 ወደ ፕሌንስ ጆርጂያ ተመለሱ።
He said we can have a place kind of like Camp David where we can negotiate a peace agreement. So that was the germ of the idea for the Carter Center.
ለሰላም ስምምነት የሚደረጉ ድርድሮችን የምናካሄድበት እንደ ካምፕ ዴቪድ ያለ ቦታ ሊኖረን ይችላል አለ። ያ ነው እንግዲህ ለካርተር ማዕከል መወጠን መነሻ የሆነው ሐሳብ።
ባለም ዙሪያ የተካሄዱ ከመቶ በላይ ምርጫዎችን የተከታተለው የካርተር ማዕከል በምዕራቡ ዓለም ብዙም በማይታዩና በተዘነጉ በሽታዎች የሚሰቃዩ በሚሊዮኖች የተቆጠሩ ሰዎች ሕክምና እንዲያገኙ አድርጓል። ጂሚና ሮዝሊን ካርተር በዩናይትድ ስቴትስ ታሪክ ለረጅም ዓመታት የቆዩ ፕሬዚዳንታዊ ጥንዶች ነበሩ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትስአፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
የተከበራችሁ አድማጭ ተመልካቾቻችን ከአሜሪካ ድምፅ ተሰናድቶ የሚቀርብላችሁ የጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቀቀ። አብራችሁን ስለቆያችሁ እጅግ አብዝተን እናመሰግናለን። በዝግጅታችን ላይ አስተያየት ወይም ደግሞ ጥያቄ ቢኖራችሁ የቪኦኤ አማሪክ የፌስቡክ ገጽ ላይ ለጋቢና ቪኦኤ እያላችሁ አድርሱን። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ባለሙያዎች ጋር እንሰናበታለን። ጤና ይስጥልን።